ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
ከኢትዮጵያ ዩናይትድ ስቴትስ የከረሙ እንግዶች ሰሞኑን ቢሮአችን መጥተው ጎብኝተውን ነበር። እኛ ደግሞ ስቱዲዮአችንን አሳየናቸው።
የአሜሪካ ስቴት ዲፓርትመንት ጎብኝት ችለናል። የአሜሪካ ስቴት ዲፓርትመንት በፕሬስ ብሪፊንግ የሚሰጥበትን አግባብ ከዚህ ሀገር ካሉ የተለያዩ የሚዲያ ጋዜጠኞች ጋር ያለው ግንኙነት ምን ይመስላል? እንዴት ነው የሚሰጡት? የመሳሰሉ ነገሮች በቀጥታ ለእኛ በተግባር ተሞክሮ ሊሆኑ የሚችሉ ጉዳዮችን ማየት ችለናል።
በተለይም ከስቴት ዲፓርትመንት ዋይት ሀውስም ያየነው ሚዲያዎች በእነዚህ ተቋማት ቋሚ መቀመጫ ኖሯቸው ስቱዲዮ ኖሯቸው በየቀኑ በየጊዜው መረጃ ፈልገው መረጃ አግኝተው ለህብረተሰቡ የሚያደርሱ መሆኑ በጣም በእኛ በኩል ከሰፊ ክፍተት ያለብንና ወደኋላ የቀረን መሆኑን አይተናል።
አቶ ንጉሱ ጥላሁን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ፣ አቶ ነቢያት ጌታቸው ደግሞ የውጭ ጉዳይ ሚኒስትር ቃል አቀባይ ናቸው። ይዘናቸዋል።
Okay, here's the deal. I can encourage U.S. businesses to go. You know, it's the business community that developed China. China didn't even have a development agency. It was all through, you know, private investment from companies.
እሺ ነገሩ እንዲህ ነው። የዩናይትድ ስቴትስ ንግዶች ወደዚያ እንዲሄዱ ላበረታታ ይችላልው። ቻይናን ያሳደጋት እኮ የንግዱ ማህበረሰብ ነው። ቻይና የልማት መስሪያ ቤት ወይም ኤጀንሲ እንኳን አልነበራትም እኮ። የኩባንያዎች የንግድ መዋለ ንዋይ ነው ያሳደጋት። ምክንያቱም ንዋይ ለማፍሰስ ጥሩ ቦታ ስለሆነች ነው።
And the same thing I tell my Ethiopian friends, set up the type of environment which will attract foreign direct investment.
የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጅ ናቸው። እርሳቸውንም ይዘናል። እሁድ ግንቦት 18 2011 ዓ.ም ምህረት
ጤና ይስጥልኝ ክብራትና ክብራን አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልኝ ክብራትና ክብራን እኔም ሰለሞን አባተ ነኝ።
እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የማሰሪያ የመመርመሪያና ማስተቃያ ማዕከል ነበር ተብሎ የሚነገርለት በተለምዶ ጄል ኦጋዴን ተብሎ ይጠራ የነበረው የጅጅጋ ማዕከላዊ ማረሚያ ቤት የቀድሞ ኃላፊ ሐሰን ዴሬ ከፑንትላንድ ተይዞ ለኢትዮጵያ መንግሥት ተላልፎ ተሰጠ። ሐሰን ዴሬ አሁን ጅጅጋ እንደሚገኝ የክልሉ ፕሬዚደንት አማካሪ ዶክተር ታጁዲን አህመድ በተለይ ለቪኦኤ ገልጸዋል። አዲስ ቸኮል ከድሬዳዋ ተጨማሪ አለው።
በማስፈቀያ ማከለቱ ከመታወቀው የጀሎ ጋርደን ወንጀል ጀርባ ዋና ተጠያቂ ነው የተባለው ሐሰን ዴሬ ፑንትላንድ ተይዞ አሁን ጅጅጋ ይገኛል። ስለ ጉዳዩ የሶማሌ ክልል ፕሬዝዳንት አማካሪ የሆኑት ዶክተር ታጁዲን እንዲህ ይላሉ።
በሶማሌ ክልል ጀሎ ጋርደን በማፋጠጥ የቆየው ሐሰን ዴሬ የሚባለው ሰው ከሀገር ሸሽቶ በነበረበት በሶማሊያ ፑንትላንድ የሚባል ግዛት ውስጥ በትናንትናው ዕለት ተይዞ ወደ ጅጅጋ መጥቷል። ሐሰን ዴሬ ጀሎ ጋርደን በነበረበት ጊዜ ከፍተኛ ወንጀሎች፣ የሰብአዊ መብት ጥሰቶችና ሌሎች ድርጊቶች ያደርጋል ተብሎ በከፍተኛ ጥርጣሬ ውስጥ የነበረና ለዚህም በሕግ የሚፈለግ ሰው ነበር።
ባለፈው የፈረንጆች ጁላይ 2018 ወይም ሐምሌ 2010 ዓመተ ምህረት የአብዲ ኢሌ አስተዳደር ከመውደቁ ከቀናት በፊት የሰብአዊ መብቶች ተቆርቋሪ የሆነው ሂዩማን ራይትስ ዎች ባወጣው መግለጫ እንዳስታወቀው ጄሎ ጋርደን በርካቶች ያለ ክስ ለአመታት የሚታሰሩበት፣ ልዩ ልዩ የማሰቃያ ድርጊቶች የሚፈጸምበት፣ በእስር ቤቱ ጥበት፣ በንጽህናና በጤና መጓደል እንዲሁም በምግብ ጥረትና በድብደባ በርካቶች የሚሞቱበት፣ ገንዘባቸውን የሚነጠቁበት፣ ሴት እስረኞች በልዩ ፖሊሶች የሚደፈሩበትና ያለ ሕክምና እርዳታ የሚወልዱበት ነበር። ከዚህ ባሻገር ከፈረንጆች 2013 ጀምሮ በጄሎ ጋርደን የታሰሩትን ቤተሰቦቻቸው እንዲጠይቁ አይፈቀድላቸውም ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ
አመሰግናለሁ። አዲስ ለዘገባው። ሰሜን ኮሪያ በአሁኑ ጊዜ ደቅናለች በሚባለው የጸጥታና ደህንነት ስጋት ላይ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የጸጥታ ጉዳዮች አማካሪያቸው ጃን ቦልተን የተለያየ አቋም እያንጸባረቁ ናቸው። ፕሬዚደንት ትራምፕ መንግስታዊ ጉብኝት ላይ ከሚገኙባት ጃፓን ዛሬ ባወጡት የትዊተር መልእክት የጸጥታ አማካሪያቸው ሰሜን ኮሪያ የመንግስታቱን ድርጅት ውሳኔዎች ጥሳለች ሲሉ ትናንት ከሰጡት መግለጫ ጋር የሚጋጭ ሐሳብ አስፍረዋል። የሰሜን ኮሪያን የሰሞኑን የአጭር ርቀት ሚሳኤሎች የሙከራ ተኩስ የተባበሩት መንግስታት ውሳኔዎችን የሚጥስ ነው የሚል ሐሳብ ከትራምፕ አስተዳደር ባለስልጣናት ሲወጣ የትናንቱ የቦልተን መግለጫ የመጀመሪያው ነው። ፕሬዚደንት ትራምፕ በዛሬው ትዊታቸው ግን ሰሜን ኮሪያ አንዳንድ ሰዎችን የረበሹ ትናንሽ መሳሪያዎችን ተኩሳለች እኔን ግን አላሳሰበኝም ብለዋል። አንዳንድ ተንታኞች ግን የሚሳኤል ሙከራው ሊያሳስብ የሚገባው ነው ይላሉ ነው። አንድ የኢራቅ ችሎት በሶስት የፈረንሳይ ዜጎች ላይ የሞት ቅጣት ፈረደ። ሶስቱ ፈረንሳውያን እስላማዊ መንግስት ቡድንን በመቀላቀል በተከሰሱባቸው ወንጀሎች ጥፋተኛ ናቸው ተብሎ ካሳለፈው ብይን በኋላ ነው ችሎቱ ፍርዱን ዛሬ የሰጠው። የሽብሩ ቡድን ሶሪያ ውስጥ ይዞት የቆየውን የመጨረሻውን ጠንካራ ምሽጉን ከተነጠቀ በኋላ በሺዎች የሚቆጠሩና ከመካከላቸውም የሚበዙት የውጭ ዜጎች የሆኑ ምርኮኞች ለኢራቅ ተላልፈው ተሰጥተዋል። የሞት ፍርዱ ከተላለፈባቸው ሶስቱ ፈረንሳውያን ሌላ ዘጠኝ ፈረንሳውያን የቀድሞ የአይሲስ አባላትም እዚያው ኢራቅ ውስጥ ተይዘው እንደሚገኙ ታውቋል። ፍርደኞቹ ይግባኝ ማለት እንደሚችሉ ተገልጿል። የደቡብ አሜሪካዊቱ ሀገር ቬኔዙዌላ ለገባችበት ቀውስ መፍትሄ ለመፈለግ እየጣረች ያለችው ኖርዌይ የሀገሪቱን መንግስትና የተቀናቃኞቹን ወይም የተቃዋሚዎቹን ልዑካን ለማደራደር ዛሬ ተቀብላቸዋለች። ድርድሩን የሚያሸማግለው በዚህ ከፊታችን ባለው ሳምንት ውስጥ መሆኑን የኖርዌይ መንግስት አስታውቋል። የሁለቱም የፖለቲካ ተቀናቃኞች ተጠሪዎች ባለፈው ወር መጨረሻና በያዝነውም ግንቦት መጀመሪያ አካባቢ እዚያው ኖርዌይ ውስጥ ተካሂዶ የነበረ ቢሆንም የሀገሪቱ ጦር በማዱሮ ላይ እንዲነሳባቸው ተቃዋሚው ጉይዶ ጥሪ ካስተላለፉ በኋላ በተፈጠረውና በተባባሰው ውጥረት ምክንያት ተስተጓጉሏል። ጀርመን ውስጥ ያሉ አይሁድ መለያ ቆባቸውን ሁሉም ቦታ ባያደርጉ እንደሚመክሩ የጀርመን ጸረ ሴማዊነት ጉዳዮች ኮሚሽነር ፌሊክስ ክላይን አሳሰቡ። ኮሚሽነሩ ማሳሰቢያውን የሰጡት ፈንኪ ከሚባለው የፕሬስ ቡድን አባላት ጋር ትናንት ባደረጉት ቃለ ምልልስ ነው። የትኞቹን አካባቢዎች ማለታቸው እንደሆነ አልገለጹም። ዜናው በቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ግንቦት 18 2011 ዓመተ ምህረት ምሽት ፕሮግራም ነው። Thank you.
አሁን ወደ መጀመሪያው ቀንበር እንዝለቅ። የኢትዮጵያ አንደበቶች በዋሽንግተን ዲሲ።
ኢትዮጵያ በለውጥ መንገድ ላይ የምትገኝ አገር እንደመሆኗ ብዙ ችግሮችና ስጋቶች ቢኖሩባትም ተስፋዋ ግን ትልቁን ቦታ ይይዛል። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊና የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው ይህንን ያሉት። አቶ ንጉሱ ጥላሁን ከጠቅላይ ሚኒስትር ጽህፈት ቤት፣ አቶ ነቢያት ጌታቸው ደግሞ ከውጭ ጉዳይ ሚኒስቴር ዋሽንግተን ዲሲ በሚገኘው ስቱዲዮአችን ሰሞኑን ተገኝተው ከጽዮን ግርማ ጋር አጭር ቆይታ አድርገዋል። ነው
ምረ እንግዶችን ላስተዋውቅ። በስተግራይ በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሰክሬታሪያት አቶ ንጉሱ ጥላሁን ይገኛሉ። አቶ ንጉሱ ጥላሁን እንኳን ደህና መጡ። በቀኝ በኩል ደግሞ አቶ ነቢያት ጌታቸው በውጭ ጉዳይ ሚኒስቴር ቃል አቀባይ ሆነው፣ ሁለታችሁም እንኳን ደህና መጣችሁ። እንግዶችን ይዤ አብራችሁ የምቆየው ጽዮን ግርማ ነኝ። እንግዲህ መጀመሪያ እዚህ የመጣችሁት ለሌላ ጉዳይ ነውና ከሱ እንጀምር። ለምንድን ነው የመጣችሁት? ለምን አይነት ፕሮግራም ነው ወደ አሜሪካ የመጣችሁት? እናንተ ብቻ አይደላችሁም፣ ብዙ ሰዎች አብራችሁ አሉ። እስቲ አቶ ንጉሱ ፈርሶ ይጀምር።
የመጣ ነው ከጠቅላይ ሚኒስትሩ ፕሬስ ሰክሬታሪያት እና አንድ ስራ ባልደረባ አቶ ነቢያት ከውጭ ጉዳይ ሚኒስቴር፣ የሰላም ሚኒስትር የህዝብ ግንኙነት ኃላፊ እና ሁለት ክልሎች አማራና ኦሮሚያ ብሔራዊ ክልሎች የኮሙኒኬሽን ቢሮ ኃላፊዎች እና ከኤምባሲው ከኢትዮጵያ አሜሪካን ኤምባሲ አንድ የስራ ባልደረባ ሆነን የመጣ ነው። የመጣንበት ዋነኛ ዓላማ ልምድ ለመውሰድ ነው። በአሜሪካን ሀገር ያሉ የተለያዩ ተቋማትን መጎብኘት፣ አሰራራቸውን በማየት አሁን እኛ ያለንበት ወቅት የለውጥ ወቅት ነው። በዚህ የለውጥ ወቅት የተለያዩ ተቋማት በሪፎርም ላይ ያሉት በመለወጥ ላይ ናቸው። አንደኛው መሰረታዊ ጉዳይ የመረጃ ፍሰቱ የተሳካ እንዲሆን እና የሚዲያም ነጻነት እውን እንዲሆን ቀደም ሲል የነበረው የኮሙኒኬሽን ጉዳይ ጽህፈት ቤት አሰራር አደረጃጀትም የህግ ማዕቀፎችም እንዲሻሻሉ ተደርጓል፣ እየተሻሻሉም ናቸው። በዚህ ውስጥ እንግዲህ በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ሰክሬታሪያት ተቋቁሟል። ይሄ ከመስሪያ ቤቶች ከሚኒስትር መስሪያ ቤቶች እና ከክልል ኮሙኒኬሽን መዋቅሮች ጋር ያለው ትስስር የመረጃ ፍሰት አዲስ አደረጃጀት ስለሆነ በተለያዩ ተቋማት የሚሰሩትን ስራዎች በተደራጀ መልኩ በማቀናበር እና በማደራጀት ለህዝቡ መረጃ መስጠት ስለሚያስፈልግ፣ አሰራራችንንም ማሻሻል ስለሚያስፈልግ ይህ አደረጃጀትም አዲስ ስለሆነ ልምድ መቅሰም የግድ ሆኖ ተገኝቷል። በዚህም እንግዲህ ወደዚህ የመጣ ነው። የተሻለና የዳበረ ልምድ አለ። የፕሬስ ሰክሬታሪያት አደረጃጀትም ረዘም ያለ ጊዜ ያስቆጠረ፣ የመረጃ ፍሰቱም እንዲሁ የተሻለ እና ሰፊ ልምድ ይገኝበታል የሚል ሀሳብ ስላለን ከኤምባሲው ጋር በመነጋገር ኤምባሲው ይህንን ምቹ ሁኔታ በመፍጠሩ ወደዚህ መጥተናል ማለት ነው።
እስቲ አቶ ነቢያት፣ እንግዲህ ኢትዮጵያ የሚገኘው የአሜሪካን ኤምባሲ አማካኝነት ነው እንደገባኝ ወደዚህ የመጣችሁት እና ጥቂት ቀናችሁ ነው ከመጣችሁ፣ ምናልባት ዛሬ አምስተኛ ቀናችሁ ነው። ምን አይነት ልምድ ልውውጥ አደረጋችሁ? የተለየ ነገር አገኛችሁበት ከጉብኝቱ እና ከነበረው ፕሮግራም?
እሺ፣ አመሰግናለሁ። አቶ ንጉሱ ያነሳቸው ጉዞ አላማዎች አሉ። ምናልባት እዛ ላይ እንደ ተጨማሪ እዚህ በቆይታችን ወቅት የአሜሪካ መንግስት የኮሙኒኬሽን ስራውን እንዴት እንደሚሰራ ምርጥ ተሞክሮችን የምናይበት እድል አጋጥሞናል። በተለይም በነጻ ሚዲያ ባለበት ሀገር በመንግስት ኮሙኒኬሽን እና በእነኚህ በሚዲያ ተቋማት መካከል ያለው ግንኙነት ምን ሊመስል ይችላል የሚለውን በተግባር ለማየት ያስቻለን አጋጣሚ ነበር። በዚህ ሂደት ከጎበኘናቸው ዋና ዋና ተቋማት መካከል የአሜሪካ ስቴት ዲፓርትመንት መጎብኘት ችለናል። የአሜሪካ ስቴት ዲፓርትመንት በፕሬስ ብሪፊንግ የሚሰጥበትን አግባብ ከዚህ ሀገር ካሉ የተለያዩ የሚዲያ ጋዜጠኞች ጋር ያለው ግንኙነት ምን ይመስላል? እንዴት ነው የሚሰጡት? የመሳሰሉ ነገሮች በቀጥታ ለኛ በተግባር ተሞክሮ ሊሆን የሚችሉ ጉዳዮችን ማየት ይችላል። በተመሳሳይ በዋይት ሃውስም እንዲሁ ተገኝተን ተመሳሳይ ውይይቶች አካሂደናል። በግልባጩ ደግሞ ከመንግስት አካል ብቻ ሳይሆን ሚዲያዎቹ ዛሬም እዚህ ተገኝተን ቪኦኤን ጎብኝተናል። ሌሎችም የግል ሚዲያዎች ጎብኝተናል። እነሱም ከነኚህ መንግስት አካላት ጋር ጋዜጠኞች ወንድነው የመንግስት ኮሙኒኬሽን ሰዎች ጥያቄ ያቀርባሉ በየጊዜው። ያ ግንኙነታቸው ምን ይመስላል? የሚፈልጉትን ነገር ሁልጊዜ ያገኛሉ ወይ? እንዴት ነው? በምን አግባብ ነው የሚገናኙት? የሚሉትን ነገሮች ልምዶች መውሰድ ይችላል።
እንግዲህ ከወሰዳችሁት ልምድ እናንተ የማታደርጉት ግን እዚህ በጣም ሳቢ ሆኖ ያገኛችሁት እና ብናደርገው ጥሩ ነው ብላችሁ የያዛችሁት አለ?
እንግዲህ ዋናው ቁልፍ ጉዳይ ለሚዲያው ተደራሽ መሆን፣ በዚህም ለህብረተሰቡ መረጃ መስጠት እና ሚዲያ ጥያቄ ባነሳበት ጊዜ ፈጥኖ መልስ መስጠት በእኛ ሀገር ሁኔታ እንደ ጥረት ምናያቸው ናቸው። አሁን በአደረጃጀትም ለውጥ ምክንያት የተለያዩ ጥረቶች የሚታዩበት ሁኔታ አለ። አሁን በአሁኑ ሁኔታ ይሄ ብቻ ሳይሆን በአጠቃላይ እኛ በሚዲያው በመረጃ ፍሰት እና በህዝብ ግንኙነት ስራዎች በበርካታ ጉዳዮች ወደ ኋላ የቀረን መሆኑን እና የተሻለ ነገር ያለ መሆኑን የሚጠበቅም ነው። እኛም ያናስተውለናል። ይሄ እንደተጠበቀ ሆኖ በተለይም ከስቴት ዲፓርትመንት ዋይት ሃውስም ያየነው ሚዲያዎች በእነዚህ ተቋማት ቋሚ መቀመጫ ኖሯቸው ስቱዲዮ ኖሯቸው በየቀኑ በየጊዜው መረጃ ፈልገው መረጃ አግኝተው ለህብረተሰቡ የሚያደርሱ መሆኑ በጣም በእኛ በኩል ከሰፊ ክፍተት ያለብንና ወደ ኋላ የቀረን መሆኑን አይተናል። እዚህ ለማሻሻል ማለት የሐሳብ ነጻነትን መቀበልና ለዚህ መስራት ማለት ነው። ሚዲያውን ማጎልበት ማለት ነው። በመረጃ የበለጸገ ህብረተሰብ መፍጠር ማለት ነው። በአጠቃላይ በመንግስትና በህብረተሰቡ መካከል፣ በሚዲያውና በመንግስት መካከል ያለ ግንኙነት እንዲጠናከር ማድረግ እንደሆነ አይተናል። በእኛ በኩል ይሄ ክፍተት ያለበት ነው እና በየሄድንባቸው ተቋማት ሚዲያው መረጃ ለማግኘት ያለለትን ምቹ ሁኔታ፣ ተቋማት መረጃ በመስጠት በኩል የሚናበቡበትን መንገድ ስናይ እነዚህ እኛ ጋር ድክመት የሆኑ ነገር ግን ደግሞ እዚህ የበለጸገና ያደገ መሆኑን አይተናል።
ያው ዞሮ እንግዲህ እርሶም እንዳሉት መረጃ ለማህበረሰቡ ማድረስ ነው አንደኛው የኮሙኒኬሽን ሚና። ህብረተሰቡ ደግሞ ያገኘውን መረጃ ለራሱ ለውሳኔ እንዲረዳው እንዲጠቀመው ማድረግ ነው። ለተመልካቾቻችን እና ለአድማጮቻችን አንድ እንደው ግልጽ ማድረግ የምፈልገው ነገር ያለን ሰዓት በጣም አጭር እንደሆነ ካዘጋጆቹ ተነግሮን ነው እዚህ ስቱዲዮ ይዣቸው የገባሁት። ስለዚህ በጣም ሰፊ ጉዳዮችን ለማንሳት የጊዜ እጥረት አለ። ስለዚህ ሰፊ ጥያቄ የማንሳት እድል የለኝም። ነገር ግን አሁን እንደጠቀሳችሁት እናንተም የመጣችሁት ልምድ ልውውጥ ለማድረግ ነው የመረጃ ፍሰትን በተመለከተ እና እንደው ከዚህ ልምዳችሁ እስቲ የተወሰነውን ተግባራዊ ታለም ይሃል ማንሳት ያስፈልጋል እና አቶ ነቢያት ወደ እርሶ ልምጣ። ጥያቄዎች ኖረው በግልጽ መልስ አላገኙም ከሚባሉ የውጭ ግንኙነቶች አንደኛው በኢትዮጵያና በኤርትራ በኩል ያለው ሁኔታ ይነሳል። በኢትዮጵያና በኤርትራ ከ20 አመት በኋላ ሰላም መምጣቱ በጣም ብዙ ህዝብን ያስደሰተ ጉዳይ ነው። ድንበሩን ተከፍቶ የንግድ እንቅስቃሴም ሲደረግ ነበር። እኛም የአሜሪካ ድምጽ ዘጋቢ በቦታው ተገኝቶ የነበሩትን እንቅስቃሴዎችም የሚያሳይ ሁኔታ ነበር። እዛ አካባቢ ያሉ ሰዎች በጣም ወጣቶች ደስታቸውን ይገልጹ ነበር። የተጎዳ አካባቢ ነው ይሄ የንግድ እንቅስቃሴ መከፈቱ ለውጥ ያመጣል ብለው ነበር። ብዙም ሳይቆይ ድንበሩ ተዘጋ። በኢትዮጵያ መንግስት በኩል በዘጋቱ ማሳውቋል። ግን በኤርትራ መንግስት በኩል ምንም የተባለ ነገር የለምና ለምን
እንደሆነ ተዘካው እንዳልሽው በኢትዮ ኤርትራ ግንኙነት ሁለቱ ሀገር ህዝቦች ለ20 አመታት የዘለቀ የጥርጣሬ የጦርነት መንፈስ ውስጥ ነው የኖሩት ለረጅም ጊዜ እና በሁለቱ ሀገሮች መካከል ከ20 አመት በኋላ ለመጀመሪያ ጊዜ እንዲህ ያለ ሰላም፣ መተማመን፣ ፍቅር ኖሩበት ሁኔታ ሲፈጠር እጅግ በጣም ደስ የሚል ሁኔታዎች ነው የፈጠረው። በዛ ሁኔታ ውስጥ ነው ሁለቱ ሀገሮች አሁንም ያሉት። ግንኙነታቸውን አሁን እንዳልሽውም ወደ ሰላም እንደተቀየረ በሁለቱ መካከል ያለውን ግንኙነት ተቋማዊ ቅርጽ ማስያዝ ያስፈልጋል። ይህም ማለት ነው በሁለቱ አገሮች መካከል ያለውን የህዝቦች ዝውውር፣ የድንበር ሁኔታ፣ የንግድ ወዘተርፈ የምታያቸውን ጉዳዮች በአግባቡ ተቋማዊ ቅርጽ ይዘው ለዘለቄታው በማያዳግም ሁኔታ መልክ እንዲይዝ ለማድረግ በሁለቱ አገሮች መካከል ያሉ ቴክኒክ ኮሚቴዎች በዝርዝር እየሰሩበትና እየሄዱበት ያለ ጉዳይ ነው። ይሄ ጉዳይ ሲጠናቀቅ አሁን የነሳሽውን ችግርን ጉዳይን ጨምሮ ሌሎች ጉዳዮች በአግባቡ መልክ ይዘው ይፋ የሚሆኑበት ጊዜ ይኖራል።
መጀመሪያ ለምን ተከፈተ? ይሄ ሳይጠናቀቅ ነበር የተከፈተው?
ወዲያውኑ በሁለቱ አገሮች መካከል የሰላም እና የፍቅር ውር ጠቅላይ ሚኒስትር አብይ አህመድ እንዲሁም ፕሬዚዳንት ኢሳያስ የሁለቱን አገሮች የረጅም ጊዜ የጦርነትና የጥርጣሬ መንፈስ በሚሰብር መልኩ ወደ ሰላም ሲመጡ በሁለቱ ለረጅም ዘመን በታሪካቸው ረጅም የሆነ የህዝብ ለህዝብ ግንኙነት ያላቸው ህዝቦች ናቸው። ምንም ሬጉሌትድ በሆነ መልኩ ሳይሆን ወዲያውኑ የመንገዶችም ሁሉም ነገር ተከፍቷል። ግን ሁለት ሀገሮች ግን አንድ ህዝቦች እንደመሆናችን እነኚህ ነገሮች ተቋማዊ ቅርጽ ማስያዝና ስርዓት ባለው መልኩ ግንኙነቱን ወደፊትም ለመቀጠል በሚያስችል መልኩ ለማደራጀት ግንኙነቶቹ ወዲያው ነው የተጀመረው። ስለዚህ የዛን ሂደት ውጤት ነው የምንጠብቀው።
በማን በኩል የተዘጋው? በኢትዮጵያ መንግስት በኩል የተዘጋው? በኤርትራ መንግስት በኩል የተዘጋው? ምክንያቱም የኤርትራ መንግስት ምንም ነገር ይያል አይደለም ስለዚህ ድንበርና ተስማምቶ የኢትዮጵያ መንግስትና የኤርትራ መንግስት ተስማምተው ይዘጋ ብለው ነው የዘጉት ወይስ ድንገታዊ መዘጋት?
ይሄ አሁን የድንበር መዘጋቱ ላይ ብቻ ፎከስ አድርገን እናነሳውና እንነጋገርበት ሳይሆን አጠቃላይ ግንኙነቱን ዘላቂ በሆነ መልኩ ለማየት አንዲት የድንበር ጉዳይ ከዚህ ከሰፊው ግንኙነት ውስጥ የድንበር ግንኙነቷን ብቻ ለይቶ ከማየት ኮምፕሬሄንሲቭ በሆነ መልኩ ያለውን ግንኙነት ሊዳስስ በሚችል መልኩ ሰፊ የሆነ ውይይቶች ነው በሁለቱ ሀገሮች መካከል እየተደረጉ ያሉት።
ጥያቄ አልተመለሰም። አቶ ንጉሱ በዚህ ላይ የጠቅላይ ሚኒስትር ጽህፈት ቤት ነው እርሶም የሚሰሩት እና ስለዚህ ይሄ ጉዳይ የውጭ ጉዳይ ብቻ ሳይሆን የጠቅላይ ሚኒስትር ጽህፈት ቤትን የሚመለከታል እና አሁን ያነሳሁት ጥያቄ በማን በኩል ነው የተዘጋው ድንበሩ?
እንግዲህ ቅድም አቶ ነቢያት እንዳነሳው ወደዚህ አይነት ግንኙነት የገባ ነው በዚህ ለውጥ ሂደት ውስጥ ነው። በዚህ ለውጥ ሂደት ውስጥ ገብተን ብዙ እርምጃዎች ተራምደናል። ብዙ ቅዶችም አሉ። አሁን የተራመድናቸው እርምጃዎች እንደተጠበቁ ሆነው ሁለቱን ሀገራት ብቻ ሳይሆን ምስራቅ አፍሪካንም የአፍሪካ ቀንድንም ህዝቦች ማስተሳሰር በመሰረተ ልማትም በኢኮኖሚም በሁሉም ዘርፍ የማስተሳሰር ቅድ አለ። ቅድ ብቻ ሳይሆን ከሁሉም ሀገራት መሪዎች ጋር ክቡር ጠቅላይ ሚኒስትሩም የሚመለከታቸው መስሪያ ቤቶችም አጠቃላይ ከኬንያ፣ ሱዳን ዞረን በሁሉም አቅጣጫ ስንመጣ ጅቡቲ፣ ኤርትራ ከነዚህ ሀገራት ጋር ሶማሊን ጨምሮ አንደኛ ቀጠናውን ሰላም ማድረግ፣ ሁለተኛ በኢኮኖሚና በማህበራዊ መንገዶች መተሳሰር። በዚህ ለውጥ ሂደት ውስጥ ይሄ አካባቢ አንድ ላይ ሲመጣ ሲቀራረብ የህዝብ ትስስሩም ኢኮኖሚያዊ እድገቱም ፖለቲካዊ ሁኔታውም የተረጋጋ እንዲሆን በማድረግ በኩል አስተዋጽኦ እንደሚያበረክት በማመን ሰፊ ስራ እየተሰራ ነው። ይሄ ስራ በሚሰራበት ሁኔታ ውስጥ ደግሞ የላቀው ግንኙነት የተፈጠረው ከኤርትራ ጋር ነው። ድንበሩን ከመክፈት ባሻገር መሪዎችም ህዝብም የባህልም ኢኮኖሚያዊ ትስስርና ልውውጥም ጀምሯል። እንግዲህ እነዚህ ጅምሮች በተጀመሩበት ሂደት መስተካከል የሚገባቸው ጉዳዮች ደግሞ መገኘታቸው ተፈጥሯዊ ነው። እነዚህ ጉዳዮች ግንኙነቱን ገጥቶ በወዛ አካባቢ በወሰን አካባቢ ያለውን ግንኙነት በድንበር አካባቢ ገጥቶ ማስተካከልና ነገሩ እየቀጠለ ማስተካከል ይሄን ጉዳይ ቴክኒካዊ በሆነ መልኩ የሚይዙ አካላት ውሳኔ ነው የሚሆነው። አሁን ባለው ሁኔታ ግን መወሰድ ያለበት ምንድነው? ግንኙነቱ በዘለቄታው እንዲቀጥል የህዝቦችና የሀገራቱ ግንኙነትም እንዳይቋረጥ የኢትዮጵያም የኤርትራ መንግስታት እየሰሩ ነው። ይሄንን የማስቀጠሉ ነገር ወደ ኋላ የሚባል አይደለም። በዘለቄታው የሚሰራ ሆኖ ያለ መጣራት ያለባቸው መስተካከል ያለባቸው ቅድም እንደተባለው የበለጠ መጎልበትና ማደግ ያለባቸው ጉዳዮች ይሄንን የሚሰራ የሁለቱም የቴክኒክ ቡድን በአካባቢውም ተገኝቶ በመቀራረብ እየሰራ ነው። ይሄ እንደተጠናቀቀ ለህዝብም ይፋ በሆነ መልኩ የሚከፈትና ወደ ተጨባጭ ተግባራዊ ስራ የሚገባ ነው።
አቶ ነቢያት እንግዲህ አቶ ንጉስም እንዳሉት እርሶም እንደጠቀሱት የሆነ የቴክኒክ ቡድን አለ ማለት ነው። በሁለቱም በኩል በውጭ ጉዳይ መስሪያ ቤት በኩል ነው ያለው ያ የቴክኒክ ቡድን? በጠቅላይ ሚኒስትር ጽህፈት ቤት ነው? በየት ነው? በማን ነው የሚመራው? ነው ይሄ
ሁለቱ ሀገራት የሚመለከታቸው ባነሳቸው ዘርፎች በተለያዩ ዘርፎች የሚመለከታቸው ከፍተኛ ኃላፊዎች የሚካፈሉበት ቴክኒክ ቡድን ነው ያለው።
እንግዲህ ወደፊት ግልጽ በሆነ አሰራር ባላችሁት ተከታትለን ጠይቃለን። እስቲ ወደ የውጭ ጉዳይ የሚመለከተው መልሰን ወደ ጠቅላይ ሚኒስትር ጽሕፈት መጣለው ብዬ ነው። አንደኛው እናንተን የሚመለከተው ጉዳይ በውጭ ሀገር ከኢትዮጵያ ውጪ ያሉ ኢትዮጵያውያን በተለይ ደግሞ ከስደት ጋር በተያያዘ በህገ ወጥ ስደት በአረብ ሀገራት በተለያዩ አገራት የሚሰደዱ የወጣት ዜጎች ቁጥር በየጊዜው መጨመር ነው። ኢትዮጵያ ውስጥ አሁን የለውጥ ሂደት እንዳለ እየተነገረ ነው። በርግጥ በአንድ ጊዜ የሚቀየር ነገር አይደለምና አሁንም የተሰደዱ ወጣቶች ቁጥር እየጨመረ እንዳለ ይናገራሉ። በስደተኛ ጉዳይ ላይ የሚሰሩ ዓለም አቀፍ ተቋማት ምን እያደረጋችሁ ነው በዚህ ላይ? እንደው ጉዳይ
በዚህ ጉዳይ ዙሪያ እየተሰሩ ያሉ ስራዎች መንሰራቸው ዜጋ ተኮር ዲፕሎማሲ የሚለው ስራ የተለየ አጽንኦት ተሰጥቶት እየተሰራ ያለ ስራ ነው። በተለይ ኢትዮጵያውያን የሚፈልሱባቸው አካባቢዎች፣ ጎረቤት ሀገሮች፣ መካከለኛው ምስራቅ ላይ ልዩ ትኩረት ተሰጥቶት እየተሰራ ያለ ስራ ነው። እንዳልሽው በእነኛ አካባቢዎች በከፍተኛ ቁጥር ትክክለኛ የመኖሪያ ፈቃድ የሌላቸው በህገወጥ ስደተኞች በህገወጥ ስደት ላይ ያሉ ሰዎችና በህገወጥ ሰዎች አዘዋዋሪዎች ተታለው ተመልምለው ከተለያዩ ሀገራችን ክፍሎች የሚሄዱ ሰዎች ነው ያሉት። ይሄን ችግር ለመፍታት በውጭ ጉዳይ በኩል አንድም እዛ ሀገር ችግሩ የደረሰበት ቦታ ያሉ ዜጎቻችንን ወደ ካለው ከሀገሪቱ መንግስት ጋር በመነጋገር ወደ ሀገራቸው የሚመጡበትን የሚመለሱበትን ነገር ማመቻቸት ነው። በእስር ቤት ያሉ አሉ፣ የተለያዩ ካምፖች ላይ ያሉ አሉ። እነሱን ከተቀባይ ሀገር ጋርና ከዓለም አቀፉ ስደተኞች ድርጅት ጋር በመመካከር በየጊዜው በርካታ ቁጥር ያላቸው ዜጎች ወደ ሀገራቸው እንዲመጡ እየተደረገ ነው። የታሰሩትም በምህረት እንዲለቀቁ ተፈላጊ የሆነ ኔጎሼሽን እየተደረገ በርካታ ስራዎች ተሰርተዋል። ይህ በእንዲህ እንዳለ ዜጎች ወደ እነኚህ ወደ መካከለኛ ምስራቅ ሀገሮች ስራ ለጋ የሚሄዱትን ህጋዊ ሆነ በህጋዊ ማዕቀፍ ወደዚህ ሀገሮች እንዲሄዱ ስምምነቶች እንግዲህ እንደ ውጭ ጉዳይ ባይላተራል የሆኑ የሁለትዮሽ ስምምነቶች እያደረግን ያለው ከሳውዲ አረቢያ፣ ከዩናይትድ አረብ ኤምሬትስ፣ ከካታር ጋር እንዲህ ያሉ ስምምነቶች ተደርገዋል። በህጋዊ የሆኑ የሰራተኞች ቅጥር ኤጀንሲ በኩል ነው የሚሄዱት። እንግዲህ በዚህ አግባብ ሲሄዱ ስራው ይገኛል፣ የተጠበቀ ነው፣ ሴፍቲው የተጠበቀ ነው። ያ ሄዶ የሚሰራው ሰው የሚያገኘው ክፍያ በአግባቡ በሰዓቱ እንዲከፈለው ያደርጋል። በህግ ስር ተደርጎ የሚሆን ስለሆነ ዜጎች ለተለየ መግላላትና እንግልት አይጋለጡም ማለት ነው። ሌላው በሀገር ውስጥ በውጭ ጉዳይ ሚኒስቴር ብቻ ሳይሆን ሌሎች በሚመለከታቸው ባለድርሻ አካላት ጋር ሆኖ ችግሩን ከምንጩ የማድረቅ ስራዎች መስራት ያስፈልጋል። በርካቶች እየወጡ ያሉት ከሀገራችን ገጠሪቱ አካባቢ ነው። በቂ መረጃ የላቸውም። በዚህ ላይ ህገ ወጥ የሰዎች አዘዋዋሪዎች አሉ። የሚሰጧቸው ተስፋና እዛ ሄደው የሚሸጡላቸው ተስፋ በእውነት ሄደው በኋላ ከሚያጋጥማቸው መከራና ስቃይ ጋር በፍጹም የሚመጣጠን አይደለም። ስለዚህ ከባለድርሻ አካላት ጋር ከክልሎች ጋር ሆኖ ይህንን ነገር በሀገር አቀፍ ደረጃ ችግሩን ለመፍታት እየተሰራበት ነው ያለው።
እንግዲህ እርስዎ ማስለውታል በሀገር አቀፍ በሀገር ውስጥ ሊሰራ የሚገባው ስራ አለ። የውስጥ ችግሮች ሲቃለሉ የስደት ቁጥር ይቀንሳል የሚለው በዚህ ወደ መካከለኛው ምስራቅ አገራት እንደዚሁም ወደ አፍሪካ አገራት የሚሄዱ ስደተኞች አብዛኛዎቹ ገፊ ምክንያታቸው ድህነት ነው። አሁን ደግሞ በሀገር ውስጥ ይሄ የድህነቱ ምክንያት የኢኮኖሚው በጣም መቀዛቀዝ እና በተጨማሪም ደግሞ የሰላም ሁኔታ ማጣት አንደኛው ምክንያት ይሆናል ተብሎ ይገመታል። እና አሁን በሀገር ውስጥ ያለው ያለመረጋጋት፣ የሰላም ማጣት፣ የኢኮኖሚው መቀዛቀስ ሁኔታ መቼ ነው ልባት የሚያገኘው?
እንግዲህ ዜጎች ከኢትዮጵያ በተለይም ወጣቶች ከወጣቶችም ስርዓት ወጣቶች በአገራቸውን እየለቀቁ ስራ ፍለጋ ለኑሮ ሲሉ በተለይም ወደ አረብ ሀገራት የሚሄዱ መሆኑና እዚህ ላይ የተለያዩ ስራዎች ሲሰሩ የነበሩ መሆኑ ይታወሳል። የሚሄዱ ከሆነም ህጋዊና የሰለጠኑ ሆነው መብታቸው የሚከበር ሆነው ስቃይ የማይደርስባቸው ሆነው እንዲሄዱ ተቋማት በተደራጀ ሁኔታ ስራ እንዲሰሩ ይሄንን አስተራር ደግሞ የሚያስተካክሉ የህግ ማቀፎችን በሀገር ደረጃ ወጣው እነዚህ ወደ ተግባር የተገባባቸዋል። ይሄ ጉዳይ መቼ ነው የሚቆመው? ምክንያቱስ ምንድነው? ብለን ስንል የመጀመሪያው ሆኖ የሚመጣው ድህነት ነው። ገፊ ሁኔታዎች አሉ። የሚታሰቡ ሳቢ ሁኔታዎች ደግሞ በዛሉ። አንዳንዶቹ ሲኬድ ሆነው የማይገኙ ማለት ነው። ዞሮ ዞሮ ግን ሁነኛው ምክንያት ድህነት ነው፣ ስራ አጥነት ነው። ይሄ ድህነትና ስራ አጥነት ሲቀረፍ ሲሆን በሀገራቸው ተከብረው መኖር ይችላሉ። የሚሄዱ ከሆነና ጉልበታቸውን ሸጠው ዕውቀታቸውን ሸጠው መኖር የሚፈልጉ ከሆነ ደግሞ ይሄ ሰብአዊና ዲሞክራሲያዊ መብታቸው በሰውም ሀገር ቢሆን ተጠብቆላቸው እንዲኖሩ ማድረግ የመንግስት ድርሻ ነው። እንግዲህ አሁን ድህነትን በመቅረፍ ረገድ ድህነት ተኮር ስራዎች ሲሰሩ ኖረዋል፣ ሲሰሩ ቆይተዋል፣ አሁንም እየተሰሩ ነው። የመንግስት ከወጣቱ አቋያ ቁልፍ ስራ እድል ፈጠራ ነው።
እሱ እንግዲህ ያው ሳፋስተም በቆጠብ የማቋርጦ እንደሱ ያሉት ነገሮች ያው ሲገለጹ ቆይተዋል። አሁን ያነሳሁት ጥያቄ ሌላኛው ተጨማሪ ምክንያት ተነስተዋል፣ የሰላም ሁኔታ እና ከሁሉም በላይ የሰላም ሁኔታ ለዜጎች በጣም እጅግ አሳሳቢ ነው። እሱ መቼ ነው የሚቀረፈው?
እንግዲህ ምንድነው ድህነትንም አሁን በሄድንበት ሁኔታ በሚፈለገው መልክ ቀንሰን ድህነት የስደት ምክንያት በማይሆንበት ደረጃ ላይ አልደረስንም። አሁን ያለንበት አገራዊ ሁኔታ ደግሞ ቅድምም እንደገለጽነው በለውጥ ውስጥ ነው ያለነው። ከለውጡ ዋዜማ አገሪቱ ውስጥ ከፍተኛ የጸጥታ የሰላም ችግር እንደነበረ የምናስታውሰው ነው። በዚህ አንድ አመት ጉዞ ውስጥ ደግሞ ዜጎች ሰላማቸው ተረጋግቶ በአካባቢያቸው እንዲኖሩ ሲሰራ ቆይቷል። ይሁን ሆኖ ግን አሁንም ግጭቶችን በተለይም በሀገር ውስጥ መፈናቀል ማስቆም አልተቻለም። ይሄ እውነት ነው ማለት ነው። ይሄ ጉዳይ መቼ ነው የሚቆመው? እናም ደግሞ ይሄ ጉዳይ በተጨባጭ አሁን እንደሚባለው ወደ አረብ ሀገራት የስደት ሁነኛ ምክንያት ሆኗል፣ የዋነኛ ምክንያት ሆኗል የሚለው በራሱ ጥናት ያስፈልገዋል። ነገር ግን በተለይም ማንነትን ብሔርን መሰረት አድርገው የሚመጡ ግጭቶች ለዜጎች መፈናቀል ምክንያት ሆነዋል። በተለይም በሀገር ውስጥ ለሚደረግ መፈናቀል ማለት ነው። ይሄ አሁን ባለበት ሁኔታ የቅርቡን መረጃ ለመውሰድ አንደኛ መፈናቀል በሀገር ውስጥ እንዲቆም በመስራት፣ ሁለተኛ የተፈናቀሉ ወገኖች ደግሞ ባሉበት ቦታ መንግስት የተቻለውን ያህል ድጋፍ እንዲያደርግ ወደ ነበሩበት ቦታ ደግሞ በአስቸኳይ እንዲመለሱ የማድረግ ስራ ነው አሁን የኢትዮጵያ ወቅታዊ ሁኔታ እየተሰራ ያለው። እንዲያም ሆኖ ግን ይሄ በማንነት ላይ ተመስርቶ የሚመጣ ግጭትና መፈናቀል ይቆየንበት፣ አሁን እዚህ ደረጃ ላይ ደረሰ፣ መቼ ነው ቶሎ የምንወጣው ከዚህ የሚባለውን ስናይ ወደዚህ ደረጃ የመጣ ነው በአንድ አመት አይደለም፣ በሁለት አመት በሶስት አመት አይደለም፣ ረዘም ያለ ጊዜ ወስዷል። ይሄ ረዘም ያለ ጊዜ በደንብ ከሰራንበት አሳጠረ ነው። ሰዎች ሰው በመሆናቸው ብሔራቸውም ሃይማኖታቸውም ማንነታቸውም ከግምት ውስጥ ሳይገባ በየትኛውም የሀገራቸው ክፍል በነጻነት ሰርተው የሚኖሩበት ሁኔታ ለመፍጠር የመጀመሪያው ነገር በዚህ ላይ ችግር የሚፈጥሩ አስተሳሰቦችን ማቃናት እና መታገል በመንግስትም ሁሉም የሚመለከታቸው አካላት የሚሰሩት ስራ ነው። ሁለተኛው የህግ የበላይነት ማረጋገጥ ነው። ዜጎችን የሚያፈናቅሉ የትኛውም ማንነት ይኖራቸው፣ የትኛውም ኃላፊነት ይኖራቸው፣ የትኛውም ሀብት ይኖራቸው አፈናቃዮች ናቸው እና እነዚህን በህግ አግባብ የማስተካከል እርምት የመስጠት ስራ ነው። እነዚህ ሁለቱም እየተሰሩ ነው። በኢትዮጵያ ውስጥ በአሁኑ ሰዓት በአለፉት ግጭቶች ያፈናቀሉ ይህንን የመሩ ያደራጁ አመራርም ሆነው ዝም ብለው ያዩም ጭምር በቅርቡ እንኳን 1300 ያህል ሰዎች በህግ ጥላ ስር ሆነው እንደ ህግ አግባብ እንዲታዩ እየተደረገ ነው። መንግስት በዚህ ላይ የማያዳግም እርምጃ መውሰድ እንዳለበት አምኖ ወደ ስራ የተገባ ነው። የሆነ ሆኖ ግን ይገጥማል።
አድማጮች ከጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክረታሪያት አቶ ንጉሱ ጥላሁንና ከውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው ጋር ያደረግነው ውይይት በዚህ ሁሉ ተቋጭ። የውይይቱን ሙሉ ክፍል አትዩ አምሃሪክ የፌስቡክ ገጻችን ላይ እንዲሁም በድረገጻችን ላይ ታገኙታላችሁ። በሌላ ዝግጅት ደግሞ በሬዲዮ ፕሮግራማችን ይዘን እንመለሳለን።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈላችሁ የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁ።
ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ትችላላችሁ። በትዊተርም እንዲሁ #voaamharic ብላችሁ ተከተሉን፣ ተነጋገሩ።
የቪኦኤን አፕ በነጻጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶርና ከአፕ ስቶር VOA Horn of Africa ብላችሁ ጠይቁ።
አየር ላይ ባጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው።
ወደ ተከታዩ ዝግጅት ስንሸጋገር አጠር ያለች ሙዚቃ እንጋብዛችሁ።
ዛሬን ከተገኘው ትላንትን አላውቅም፣ ላበቃለት ጉዳይ ከተለጨነቅም፣ ሰው በሰራው ታሪክ ልቤ ከሚመካ አርበኛ መባልን አልፈልግም በቃ አልፈልግም በቃ በቃ አልፈልግም በቃ አልፈልግም በቃ በቃ አልፈልግም በቃ ታሪኩ ካልሰማው ኖሮ አይደለም ልኩ ሙና እንነጋገር ሙና እንነጋገር ሙና እንነጋገር።
የኢትዮጵያ የአጋርነት ፎረም በዋሽንግተን ዲሲ።
የኢትዮጵያን ምጣኔ ሀብት ወደ ላቀ ደረጃ ለማሸጋገር እገዛ ያደርጋል ተብሎ የታመነበት የአሜሪካን የግል መዋለ ንዋይ ፍሰትን ለማፋጠን የታሰበ የኢትዮጵያ አጋርነት ጉባኤ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ውስጥ ባለፈው ሳምንት ተካሂዷል። ሰለሞን አባተ በጉባኤው ላይ ተገኝቶ ነበር። በኢትዮጵያ የአሜሪካ አምባሳደር ማይክ ራይነር እና የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናሽ ተሳታፊዎች ነበሩ። ንግግሮችም አድርገዋል። ዘገባውን ቀደም ሲል ያቀረበው ሰለሞን አባተ ሁለቱንም አነጋግሯቸው ነበር። ከአምባሳደር ቲቦር ናሽ ጋር የተጀመረው ቃለ ምልልስ ሙሉ ቅንብሩ ቀጥሎ ይቀርባል።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በኢትዮጵያ ላይ ያተኮረ ስብሰባ ባለፈው ሳምንት በራሱ የስብሰባ አዳራሽ ውስጥ አካሂዶ ነበር። በዚያ ስብሰባ ላይ የዩናይትድ ስቴትስ መንግስት ከፍተኛ ባለስልጣናትና የንግድ ማህበረሰብ አባላት ተገኝተው ሙሉውን ቀን በኢትዮጵያ የዛሬ የኢንቨስትመንት የሥራና የምጣኔ ሀብት አቋም ላይ ተወያይተዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት አማካሪ ሚኒስትር ዶክተር አርከበ ቁባይና በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ ኢትዮጵያ ባለፉት ተከታታይ ዓመታት ባስመዘገበችው የምጣኔ ሀብት እድገትና ዛሬ ባሉ እድሎች ላይ ሰፊ ማብራሪያ ሰጥተዋል። የኢትዮጵያ መሪዎች የዛሬ አጀንዳ ኢትዮጵያን የአፍሪካ የኢኮኖሚ ማዕከል ወይም መናኸሪያ እናደርጋታለን ነው። በግብርና፣ በመሠረተ ልማት፣ በኢነርጂ፣ በአምራች ኢንዱስትሪ፣ በመረጃ ቴክኖሎጂ፣ በአገልግሎትና ሌሎችም መስኮች የውጭው ቀጥተኛ ኢንቨስትመንት እንዲገባ እየተጣሩ ናቸው። በአሰሪና ሠራተኛ ሕግና ኢንቨስትመንት ፖሊሲ ማሻሻያዎች፣ የመንግስትና የግል ዘርፍ አጋርነት ፖሊሲ አሰራር፣ የአንድ መስኮት የኢንቨስትመንት መስተንግዶና ሌሎችም እርምጃዎችን አስተዋውቀዋል። ጉባኤው የተከፈተው በዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናሽ ነበር። አምባሳደር ናሽ ከኢትዮጵያ የቀደመ ታሪክ አንስተው ዛሬ ያሉ ሁኔታዎችን እንደራሳቸው ሀገር አድርገው እያደነቁ ተናግረዋል። ዛሬም ሀገሪቱ የያዘችው የለውጥ እርምጃ የሚበረታታ የአሜሪካንም የሌሎችንም ቀልብ የሳበ መሆኑን አመልክተዋል። ለነገሩ የዛሬው የውጭ ጉዳይ ረዳት ሚኒስትር ናዥ በአውሮፓ የዘመን አቆጣጠር ከ1999 ዓመተ ምህረት እስከ 2002 ዓመተ ምህረት በኢትዮጵያ የአሜሪካ አምባሳደር ሆነው አገልግለዋልና ዛሬ እየተናገሩላት ያለችውን ሀገር ጠንቅቀው ያውቋታል። እናም በመክፈቻ ንግግሩ ላይ ስለ ኢትዮጵያ ብዙ ቆንጆ ቆንጆ ነገሮችን ተናገሩ አልኳቸው። ወደ ኋላ ላይ አግኝቼ
It's easy to make an excellent speech about an excellent country and when there are excellent opportunities.
እጅግ በጣም ጥሩ ስለሆነች ሀገር እጅግ በጣም ጥሩ ድሎች ባሉበት ሁኔታ እጅግ በጣም ጥሩ ንግግር ማድረግ ቀላል ነው።
እንዲህ የዩናይትድ ስቴትስ መንግስት አንዲትን ሀገር ነቅሶ አውጥቶና በአንዲት ሀገር ላይ አተኩሮ ተመሳሳይ መድረክ ሲከፍት እንብዛም አይታይም። ይህንን እውነት የዛሬው በኢትዮጵያ የአሜሪካ አምባሳደር ማይክ ራይነር ነግረውኛል።
You're right, it is unique. It's something that happens maybe once every 10 years. So maybe two times in my entire career.
እውነትህን ነው የተለየ ነው። እንዲህ አይነቱ መድረክ የሚፈጠረው ምናልባትም በየአስር ዓመቱ አንዴ ነው። ምናልባትም በኔ ሙሉ የሥራ ዘመን ሁለት ጊዜ ብቻ ሊሆን ይችላል።
እናም ከተከታዩ ጥያቄ ጋር ወደ ረዳት የውጭ ጉዳይ ሚኒስትሩ ቲቦር ናዥ ዞርኩኝ። ለምን ኢትዮጵያ? ለምንስ አሁን?
Why Ethiopia? Because of the remarkable changes that have taken place in Ethiopia over the last year. Both what Prime Minister Abiy has done in the region.
ለምን ኢትዮጵያ? ምክንያቱም ባለፈው ዓመት ውስጥ ኢትዮጵያ ያካሄደች ባለችው ጉልህ ለውጦች ምክንያት ነው። ጠቅላይ ሚኒስትር አብይ በአካባቢው በሰሩት ተግባርና አዲሱ የኢትዮጵያ መንግስትም ኢትዮጵያ ራሷ ውስጥ የፖለቲካውን ምህዳርና የምጣኔ ሀብቱን መስክ ለውጭው መዋለ ንዋይ በመክፈታቸው ነው። እንደምናውቀው የኢትዮጵያ ህዝብ ብዛት እንደቀረው አፍሪካ ሁሉ በከፍተኛ ፍጥነት እየጨመረ ነው። አግሩ በወጣቶች የተሞላ ነው። እነኛ ወጣቶች ደግሞ ሌሎች አካባቢዎች ውስጥ እንዳሉ ወጣቶች ሁሉ ስራ ይፈልጋሉ። ስራ ስራ ስራ
jobs jobs so what the governments have to do if they want to take the continent forward
እናም መንግስታቱ አህጉሪቱን ወደፊት ማራመድ ከፈለጉ ስራዎች የሚፈጠሩባቸውን መንገዶች መፈለግ አለባቸው። የስራ ድሎች ከርዳታ አይፈጠሩም። ስራዎች የሚፈጠሩት ከቀጥተኛ ውጪ መዋለ ንዋይ ነው። አንዳንድ አገሮች አፍሪካ ውስጥ ንዋይ በማፍሰስ በኩል እጅግ የነቁ ናቸው። ይሁን እንጂ እነኛ ፍሰቶች ብዙ ስራ የሚፈጥሩ ሆነው አልታዩም።
I would like to do anything possible to dynamize the American business sector and direct them towards countries like Ethiopia because
እና እኔም የአሜሪካን የንግድ ዘርፍ ማነቃነቅና እንደ ኢትዮጵያ ወዳሉ አገሮች ለማመላከት የሚቻለኝ ሁሉ አድርጋለሁ። ምክንያቱም አፍሪካ ዛሬ የምትፈልገው አይነት ክለኛውን ማለን ዋይ የሚያፈሱት እነርሱ በመሆናቸው ነው። በስነ ምግባር የታነጹ የቴክኖሎጂ ሽግግርን የሚያቀላጥፉ አፍሪካ ዛሬ የሚያስፈልጓትን መካከለኛና ከፍተኛ ደሞዝ የሚያስገኙ ስራዎችን የሚፈጥሩና የሚያቀርቡ ናቸውና።
የትራምፕ አስተዳደር የያዘውና እየተመረበትም ያለው የአሜሪካ ትቅደም ፖሊሲ ብዙ አፍሪካውያንና በማደግ ላይ ያለውን ዓለም ያሳሰበ ነው። የውጭ እርዳታን በመቁረጥና በአስፈጻሚው የባህር ማዶ ልማት ኤጀንሲ ላይ የተከተለው ጉልህ ቅነሳ ብዙዎችን አነጋግሯል። እናም እንዲህ አይነቱን መርህና አካሄድ ከዚህ የኢትዮጵያ የአጋርነት መድረክ ለማስተዋወቅ ከያዘው ሐሳብ ጋር እንደምን አድርገው ያጣጥሟቸው ይሆን? ረዳት ሚኒስትር ቲቦር ናዥ ይመልሳሉ።
I think it's important to look at America's involvement. You know, there's a very wise saying that by your deeds you will be known. And I invite everybody.
የአሜሪካን ተግባር ማስተዋል የሚገባ ይመስለኛል። አየህ አንድ ብልህ አባባል አለ በግብርህ ትታወቃለህ ይላል። እኔም ሁሉም ሰው የአሜሪካን ተግባራት እንዲመለከት ጠይቃለሁ። መንግስታዊ የሆነውን የልማት እርዳታን የሚመለከተውን አንድ ጎኑን ብቻ ሳይሆን አሜሪካ የምትሰራውንና ዙሪያ ገባውን መመልከት ያሻል። በንግድ ዘርፍ መንግስታዊ ባልሆኑ ድርጅቶች አሜሪካውያን በግል በሚያበረክቷቸው ስጦታዎችና በሌላም ብዙ መስኮች ያለውን ተሳትፎን መመልከት ነው የሚሻለው። ሰብአዊ ድጋፍ እንዳለ ነው። ለሰብአዊ እርዳታ እኛ የምንሰጠውን በማንኛውም መጠን የሚጠጋ ማንም ካለ ከኔ ጋር ቀርቦ መከራከር ይችላል።
When there is a disaster anywhere in the world, who's the first country that's there? It's always America.
በዓለም ዙሪያ የትም ቢሆን አደጋ ካለ ማን ነው እዚያ ቀድሞ የሚደርስ? ሁልጊዜም አሜሪካ ነች። ለምሳሌም በዓለም ዙሪያ ላሉ የስደተኞች መርሃ ግብሮች ከ600 ሚሊዮን ዶላር በላይ በየአመቱ እንሰጣለን። ቻይና ኮ በርግጥ ከቀናና አውንታዊ አስተያየት ጋር ነው የምናገረው። $10 million ነው የምትሰጠው። እኛ እኮ በሚሊዮኖችና በሚሊዮኖች የሚቆጠሩ አፍሪካውያን በኤችአይቪ ኤድስ እንዳይሞቱ እየታደግን ነው። ለዚህ ጉዳይ በቢሊዮኖች የሚቆጠሩ ዶላሮች አፍሰናል። ሌላ ሀገር ስታዲየም ከገነባች በጋዜጦች ፊት ገጽ ላይ ትወጣለች። ነገር ግን በሚሊዮኖች የሚቆጠሩ አፍሪካውያን ሲተርፉና እየዳኑም ሲቀጥሉ የፊት ገጽ ሽፋን የለንም። እናም ተግባርን
በርግጥ ረዳት ሚኒስትሩ እንዳሉት ሰብአዊ እርዳታንና የልማት ድጋፍን አስመልክቶ በቸርነት ዩናይትድ ስቴትስን የሚጠጋ ሌላ ማንም ሀገር እንደሌለ ዓለም አቀፍ መዛግብትና የአሃዞች ማስረጃዎች ይናገራሉ። ለኢትዮጵያ ብቻ እንኳን ባለፈው የአውሮፓ ዓመት ወደ 1 ቢሊዮን ዶላር የሚጠጋ ገንዘብ ለግሳለች ለተለያዩ መስኮች። ይሁን እንጂ ሰብአዊ እርዳታም ሆነ ለመንግስት የሚሰጥ የልማት ድጋፍ ስራዎችን ለመፍጠርና ማንኛውንም ሀገር ከመትንፋቀቅበት የድህነት ወለል ከፍ እንደማያደርግ ከታመነ እንደምን ይሆን ያ እርዳታና ድጋፍ ወደ ዘላቂ የመዋዕለ ንዋይ ፍሰትና ቋሚ የምጣኔ ሀብት ግንባታ ጥሪትነት እንዲለወጥ የአሜሪካ መንግስት እንደ መንግስት እርሳቸውም እንደ ሚኒስትር ሊያግዙ የሚችሉት?
Okay, here's the deal. I can encourage U.S. businesses to go. You know, it's the business community that developed China. China didn't even have a development agency. It was all through, you know, private investment from companies.
እሺ ነገሩ እንዲህ ነው። የዩናይትድ ስቴትስ ንግዶች ወደዚያ እንዲሄዱ ላበረታታ ይችላልው። ቻይናን ያሳደጋት እኮ የንግዱ ማህበረሰብ ነው። ቻይና የልማት መስሪያ ቤት ወይም ኤጀንሲ እንኳን አልነበራትም እኮ። የኩባንያዎች የንግድ መዋለ ንዋይ ነው ያሳደጋት። ምክንያቱም ንዋይ ለማፍሰስ ጥሩ ቦታ ስለሆነች ነው።
And the same thing I tell my Ethiopian friends, set up the type of environment which will attract foreign direct investment. And the investment
ኢትዮጵያውያን ጓደኞችም የምነግራቸው ይህንኑ ነው። ቀጥተኛ ወጪ መዋለ ንዋይ ሊስብ የሚችል ሁኔታን ፍጠሩ። ያ መዋለ ንዋይ ቢሊዮኖችና ቢሊዮኖችና ቢሊዮኖች ዶላሮችን እየያዘ ይመጣል። የዓለም መሪ ኩባንያዎች ኃላፊዎች በሚሳተፉባቸው ስብሰባዎች ላይ ይገኛሉ። የዓለም ምጣኔ ሀብት ከቅርብ ጊዜያት ወዲህ በጣም አበረታች ሆኗል። የምናፈሰው በቢሊዮኖች የሚቆጠሩ ዶላሮች አሉን። የምንፈልገው ጥሩ ቦታዎች ብቻ ነው ይሉኛል። ነገር ግን ገንዘባቸውን ማውጣት የሚፈልጉት እውነተኛ ትርጉምና ውጤት ያለው ቦታ ላይ ነው። የሁለታችንም ፈተና ይህ ነው። ኢትዮጵያ ያ እንደ ማግኔት የሚስብ የንግድ አየር የሚፈጠርበት ቦታ እንድትሆን ማበረታታት ይችላል። በተመሳሳይ ጊዜ ደግሞ በየአመቱ አዳዲስ ስራዎችን የሚፈልጉ በሚሊዮኖች የሚቆጠሩ ኢትዮጵያውያን ወደ ገበያው ይወጣሉ። ይህ ለሁላችንም ልንጋፈጠው የሚገባ ፈተናችን ነው።
አምባሳደር ናጅ፣ ለመሆኑ ቻይና ለአሜሪካ ስጋት ትሆን?
That's a difficult question because in some respects it is. My concern is their practices.
ይህ ከባድ ጥያቄ ነው። በአንዳንድ ሁኔታዎች የኔ ስጋት አድራጎቶቻቸው ናቸው። ሁሉም በአንድ ህግ የሚጫወትበት የተደላደለ ሜዳ ቢኖር የሚያስጨንቀኝ ነገር አይኖርም። በሌላ በኩል ግን ሰዎች ሲነግዱና ሲሰሩ በአንድ አይነት ህግጋት ካልተመሩ ሜዳው ደልዳላ አይደለም ማለት ነው። ያንዳንዱ የዓለም ሀገር አፍሪካ ውስጥ ሊጫወት የሚችለው ሚና አለ ብዬ አስባለሁ። ሌሎች ሀገሮች ገንቢ ሆኖ አስተያየቶችን እንዲያበረክቱ ፈልጋለሁ። ለአጋርነት እጅግ የበዙ ድሎች አሉ። ይሁን እንጂ አንዳንዶች ፍጹም ግልጽ በሆነ አሰራር ካልሆነ የሥራ ኮንትራክት የሚሰጠው ያሳስበኛል። ምክንያቱም አሜሪካውያኑ ንግዶች ያለ አመሳሶ ፍትሃዊ መስተንግዶና አያያዝ እንዲደረጉላቸው ፈልጋለሁ።
ዩናይትድ ስቴትስ እና ቻይና ግልጽ የሆነ የንግድ ግብግብ ውስጥ ገብተዋል። ሁለቱም ሀገሮች አንዱ በአንዱ ላይ የገቢ ሸቀጦች ታሪፍ ጭማሪ ሲያደርጉና አጸፋ ሲመላለሱ ይስተዋላሉ። ቻይና የተወሰኑ የግብርና ምርቶችን ከአሜሪካ ላለመግዛት መወሰኗን አስታውቃለች። ይህ አይነቱ የሁለቱ ልዕለ ኃያላን ምጣኔ ሀብቶች የንግድ ጦርነት በዓለም ገበያዎች ላይ ጫና አያሳድርም? በማደግ ላይ ያሉ ሀገሮችን ሳያሳስብም? ቲቦር ናጅ መልሳላቸው።
I wouldn't characterize it as a trade war yet. Hopefully it will not get to that point. But you know, a large segment of the international community, including the United States, and
አሁን ለጊዜው የንግድ ጦርነት ቢያልጠራውም ወደዚያ ደረጃም አይደርስም የሚል ተስፋ አለኝ። ይሁን እንጂ ቻይና አንዳንድ ፍትሃዊነት የሌላቸው የንግድ እንቅስቃሴዎችን ያደረገች ስለመሆኗ ዩናይትድ ስቴትስና የአውሮፓ አገሮችን ጨምሮ ብዙ አገሮች ደምድመዋል። ተደጋጋሚና ተከታታይ ቴክኖሎጂ ስርቆሽ መሳሰሉት። ይህን ጉዳይ አንድ ቦታ ላይ ለማስቆም መጋፈጥ አለብን። ወደ ፍትሃዊና እኩል እኩል የሆነ የንግድ ስርዓት የምንመለስበት ሁኔታ መነጋገር አለብን። ሁኔታዎችን እንከታተላለን እናያቸዋለን።
ለአሜሪካውያንም ሆነ ሌላ ለማንም ነዋይ አፍሳሽ ሰላም መሰረታዊ ጥያቄ ነው። ኢትዮጵያና ኤርትራ ለ20 ዓመታት ያህል ከቆዩበት የጸብና የባላንጣነት ግንኙነት ወጥተው አሁን ወደ ተሟሟቀ ግንኙነትና የፍቅር ጉርብትና ገብተዋል። ለመሆኑ አሁን በአካባቢው ካለው ሁኔታ ሀገሮቹ ወደ ሌላ መቃቃር ሊገቡ የሚችሉበት ስጋት ይኖር ይሆን?
I don't think that they're going to slide back into conflict. I've had extensive discussions with the leadership on both sides.
አይመስለኝም ወደ ግጭት ተመልሰው አይገቡም። ከሁለቱም ሀገሮች መሪዎች ጋር ጥልቅ የሆኑ ውይይቶችን አድርጌያለሁ። እንደዚህ አይነት ስሜት ጨርሶ አላደረብኝም። ተመልሰው ወደ ግጭት ይገባሉ የሚል ስሜት ያለው ማንም ያለም አይመስለኝም። አየ ሰላምን መጠበቅ እኮ የሁለቱም ሀገሮች ጥቅም ጉዳይ ነው። በአካባቢያዊና ፖለቲካዊም ሆነ በመጣኔ ሀብት ምክንያቶች ሁለቱ መሪዎች ተጨባብጠው ድንበሩን የከፈቱ ጊዜ ምን እንደተፈጠረ አይተሃል?
You know, you saw what happened as soon as the two leaders shook hands and they opened the border, and there was a rush on both sides, and the forces of the free market took control. You know, things that were advantageous.
ሁለቱም በኩል ጥድፊያ ነበር። የነጻው ገበያ አንቀሳቃሽ ኃይሎችም ገበያውን ለመቆጣጠር እንዲሁ ሁኔታዎቹ ለኤርትራውያኑ የያዙትን ለመሸጥ የተመቹ ሆኑ። የኢትዮጵያን ድንበር ያቋረጡም ጎረፉ። በሌላው በኩልም እንዲሁ። ስለዚህ አየ ሰዎች ሁልጊዜ ይቀራረባሉ፣ ይስማማሉ። በከፉ ቀኖች እንኳን እኔ እዚያ አምባሳደር የነበርኩ ጊዜ ወደ ሰሜን እመላለስ ነበር። የድንበር አካባቢዎችንም እጎበኝ ነበር። በድንበሩ በሁለቱም ወገኖች ያለው ህዝብ ይስማማ አብሮ ይኖርም ነበር። በአንዱ ወገን ከብት ተሻግሮ ወደ ሌላው እርሻ ቢገባ ሄዶ ይመለሱት ነበር። በታምነኝም ባታምነኝም በሁለቱም ወገን ያሉ ወጣቶች ለመገናኘት ጊዜና አጋጣሚን እያገኙ ይገናኙ ይጋቡ ጭምር ነበር።
የኢትዮጵያ የራሷ የውስጧ ሁኔታ አያሳስቦትም?
Well, you know, that is a result of decades of pent up frustration. And if the steam comes out slowly, it will be fine.
አየ ያ ለአመታት የተጠራቀመ ብሶት ውጤት ነው። እንፋሎቱ ቀስ እያለ ከወጣ ይሰክናል።
በዚህ የኢትዮጵያ አጋርነት መድረክ ላይ ቴሌኮሙኒኬሽንስ፣ ኢነርጂ እና ትራንስፖርትን በመሳሰሉ የመሰረተ ልማት አውታሮች ላይ ያሉት የመዋዕለ ንዋይ ዕድሎች፣ የተሳለጡ የእሴት ሰንሰለቶች ላይ ንዋይ የማፍሰስ የግብርና ኢንቨስትመንት አማራጮች፣ ዋስትናና ጥበቃዎች፣ የመንቀሳቀሻ ገንዘብ ምንጮች በኢትዮጵያውያንና በአሜሪካውያን ባለስልጣናትና ባለሙያዎች ማብራሪያ ተሰጥቶባቸዋል። ውይይት ተካሂዶባቸዋል። ወጣት ሥራ ፈጣሪዎችና የጅማሮ ዕድሎች፣ ፈተናዎችና መንገዶች፣ የአእምሮ ፈጠራና የጥበብ ኢንዱስትሪ በመጣኔ ሀብት ውስጥ ያላቸው ሚና፣ ሰው ጊዜ ሰጥቶ የተነጋገረባቸው የተጠያየቀባቸው ሐሳብ ያንሸራሸረባቸው የአጀንዳው አካላት ነበሩ።
ሰለሞን ጥሩ ውይይት ነበር ያደረከው ከአምባሳደር ቲቦር ናሽ ጋር። ባለፈው ኢትዮጵያ ላይ ይሄን ያህል ትኩረት ለምን ተደረገ በሚል ያነሳው ጥሩ ፕሮግራም ነበር የሰራው። አሁንም ውይይታችሁ ጥሩ ነበር። ውጭ ጉዳይ ሚኒስትር ቃል አቀባይም ጠቅሰውት ነበር ከአንድ እንደ አንድ መልካም የሆነ አጋጣሚ ነው። ምክንያቱም ኢትዮጵያ አሁን በችግሮች ውስጥ ወይም የስጋት ቀጠና ስትሆን የኢንቨስት የሚያደርጉ ሰዎች ወይም የውጭ ግንኙነቶች ላይ እክል ይፈጥራል በሚል ይገመታል። እና ይሄ አንደኛው እንደዚህ አይነት ምልከታ ቢኖርም ይሄ ግን ጥሩ ማሳያ ነው። አይኖች አሁንም ኢትዮጵያ ላይ እንዳሉ የምላሽ ሰጥተው ነበር።
በተለይ በቀደሙ አመታት ያው ሁላችንም የምናውቀው ነገር ነው። ኢትዮጵያ ስትነሳ ችግሮቿ፣ ረሃቧ፣ ድርቋ፣ ጦርነቶቿ፣ ግጭቶቿ እና የመሳሰሉ ነገሮች ናቸው። የሰብአዊ መብት ረገጣዎቿ፣ እስረኞቿ እና እንዲህ አይነት የጨለማ ታሪኮች ናቸው ሲነሱ የነበሩት። የመጥፎነት ቦታ መሆኗ ነው ሲነሳ የነበረው። አሁን ግን እንደምናየው የአሜሪካም ሆነ የአውሮፓ መገናኛ ብዙሃን ብዙ ትኩረት እየሰጧት ይመስላል ኢትዮጵያ፣ በጎ በጎውንም ጭምር እያነሱ እንደውም አንዳንድ ታሪካዊ ቦታዎቿን ሁሉ አውሮፓውያንም አሜሪካውያንም እንዲጎበኙ እያስተዋወቁ ነው ያሉት። ለምሳሌ እንደ ናሽናል ፐብሊክ ሬዲዮ አይነቶቹ፣ ኤንፒአር አይነቶቹ፣ በየአካባቢው የሚሰራጩ ራዲዮ ጣቢያዎች እና ሌሎችም እነ ሲኤንኤን ሁሉ ሳይቀሩ ትልልቅ የሆኑ ዘገባዎችን እያቀረቡ ነው። ቢቢሲ ከትናንትና በስቲያ ትልቅ ዘገባ ስለ ላሊበላ አውጥቶ ነበረ። በዚህ በጉብኝት ጉዳይ ላይና ኢትዮጵያን ይዱና ጎብኙ መሬት ስር ያሉ ተቆፍሮ የተሰሩ አብያተ ክርስቲያናቱን የሚሉ አይነት ዘገባዎች አሁን እየሰፉ ያያየን ነው ያለነውና አሜሪካ በዚህ አጋጣሚ ሙሉ ቀልቧንና ልቦናዋን ኢትዮጵያ ላይ ያሰረፈችበት ጊዜ እንደሆነ ያሳየችበት ሳምንት ነው። በነገራችን ላይ ሳምንት
እንግዲህ ፕሮግራማችንን እኛም ዛሬ በዚህ አጠቃለልን። ሰዓቱም አብቅቷልና እኛም እዚህ ላይ እናቁም። እስከ ማጠቃለያው ረመዳንን ምክንያት በማድረግ ከአዲስ ነሽድ ጋር እንተዋችሁ። በነገራችን ላይ ሰለሞን በዚህ ሳምንት ፕሮግራም ይዘን ነበር አፍጥርን ዋሽንግተን ዲሲ አካባቢ ያሉ የእስልምና እምነት ተከታዮች እንዴት ነው የሚያከብሩ ሮቴ የሚለውን በአጋጣሚ
በተከታዩ ዝግጅት ይዘን እንቀርባለን። ለነገሩ ኢዳል ፈጥርንም ሰፋ
አድርገን እንሰራለን። ከ15 ቀን በኋላ ተመለሰን ስንመጣ ሰፊ ሽፋን የምንሰጠው ጉዳይ ይሆናል። ምክንያቱም
ከዚያም ድረስ ባለው ጊዜ ደግሞ በሌሎች ዝግጅቶቻችንም ላይ እንደዚሁ
እናነሳለን። ምክንያቱም ዘንድሮ እስልምና እምነት ተከታዮች በተለይ ኢትዮጵያ ያሉ የሙስሊም መፍትያ ፈላላጊ ኮሚቴዎች እንዳሰቡት የተሳካላቸው ጊዜ እንደሆነ እየተናገሩ ነውና በሌላ ፕሮግራም ይዘን እንመለሳለን።
አሁን ቀጥሎ የምንሰማውም ነሽድ በነገራችን ላይ ከትናንትና በስተያ ሚሊኒየም አዳራሽ ውስጥ በተከናወነው ግዙፍ ስነ ስርዓት ላይ ለመጀመሪያ ጊዜ የቀረበ አዲስ ነሽድ ነው። ፍቅርን ነው፣ ደስታን ነው፣ መግባባትን ነው የሚዘምረው። ረመዳን ከሪም
የብስራት ዜና ተሰማ። ለጀሰድ የሚመች ለሩህ የሚስማማ ቢይዞ ሰንሰለት ቢገደፉት ቃስማ እንደ እህል የሚርብ እንደ ውሃም የጠማ ወንድም አይደለም ወይ የወንድም ሙሸማ ልክ ሆኖ ባይገጥም መክደኛው ተዛንፎ ቢያስተካክል እንጂ ቀድሞ ተሰልፎ ይቅር ሳይባባል ወንድም ተቆራርፎ ለአንድ ቀን ይጨንቃል እንኳን ዓመት አልፎ ለአንድ ቀን ይጨንቃል እንኳን ዓመት አልፎ የብስራት ዜና ተሰማ።
የብስራት ዜና ተሰማ። ሰማያት ሁሉ ደመቀ በአብሮነታችን ብርሃን አድማሱ አንጸባረቀ። በአዲስ ምዕራፍ ጉዞ አንድነት ታሪክ ልንሰራ እጅ ለእጅ ተያይዘን ቆመናል ዛሬ በጋራ።
እንዴት ልባሳለው አንጀቴስ ደነደነ ወንድም ያላመዱ በወንድሙ ጨከነ። ምን ነው መላሰፋ አኼራ ናስታወሺ ወንድም ካይነ ሴረግ ሲነጠል ሲሸሺ
ችረስ አገኘ ብቅ ከወንድሜ ቆየው ስንከራተት ጸንቶብኝ ህመሜ ተቆጥሮ አይዘለቅ የጎደለብኝ እንዴት አርጎ ይሆን እኔን ሆድ ባሰኝ
ያመቻች ዙርኩዜ ወንድምዬ ሀይዋዬ የአይኔ ማረፊያ ጋሻ መከታዬ ተለየው ከደስታ አላውራ ለሳቄ ባይተዋር አረጌ።
ዝግጅታችን ለዛሬ ተጠናቀቀ።
በሁሉም ስፍራ ባሉ መላባል ደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና
ሰለሞን አባተንን መልካሙን ሁሉ እንመኛለን።
ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም በደህና አደሩ።